ሁከት ውስጥ ተሳትፈዋል ሲል የኢትዮጵያ መንግስት አስሯቸው የነበሩ ሰዎች ትላንት በመለቀቃቸው ደስተኞች መሆናቸውን ለአሜሪካ ድምፅ የገለጹ ተቃዋሚ የፖለቲካ ፓርቲዎች ቀድሞም መታሰራቸው አግባብ እንዳልነበር አመልክተዋል። ጠቅላይ ሚኒስትር ኃይለ ማርያም ያደረጉት ንግግርም ከቃላት ያለፈ የተግባር እርምጃ የሚወሰድበት ይሆናል ብለው እንደማያምኑም የፓርቲዎቹ መሪዎች ተናግረዋል። ኢህአዴግ በጥልቅ ተሃድሶ ውስጥ ማለፍ እንዳለበትና ስህተቶች ሲሉ ጠቅላይ ሚኒስትሩ የዘረዘሯቸውን ችግሮች አስወግዶ መፍትሄ ለመስጠት እንደሚሰራም የገዢው ፓርቲና የመንግስቱ መሪ አቶ ኃይለማርያም ደሳለኝ ትላንት ባደረጉት ንግግር መጠቆማቸው ይታወሳል። ሰለሞን አባተ ተከታዩን ዘገባ አዘጋጅቷል።
ትምህርትና ተሐድሶ ተሰጥቷቸው ተለቀዋል የተባሉት ሰዎች ትናንት ተሰብስበው የአቋም መግለጫ ማውጣታቸው ተነግሯል። ከ9000 በላይ የሚሆኑ በተለያዩ ቦታዎች ተይዘው የቆዩ ዜጎች ናቸው። ተቃዋሚዎቹ የፖለቲካ ፓርቲዎች ምን ይሆን ሐሳባቸው? የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚደንት አቶ ሙላቱ ገመቹ፣
በመሰረቱ እኛ ይህንን ያየነው የምናየውም ቀደም ሲልም ለዚህ የታሰሩት ሰዎች እንዲፈቱ ጥያቄ አቅርበናል። በኦሮሚያ እንደሚታወቀው በሚዲያው እንደሰማን ወደ 4000 ከጦላይ አካባቢ 800 ደግሞ ከአማራ የሚደርሱ ወገኖች መፈታታቸውን ሰምተናል። ደስ ብሎናል። እንኳን ይህን አይል ህዝብ ቀርቶ አንድ ሰው እንኳን ከእስር በሚፈታበት ጊዜ በእልልታ ነው፣ እልልታ ይገባል ነው የምንለው። የዜጎች መታሰር ላይ የዜጎችን በዚህ የመብት ጥያቄ ላይ በጣም ይሰማናል። ስለዚህ በመፈታታቸው ደስ ብሎናል።
የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን፣
ባይታሰሩ መጀመሪያውንም ጥሩ ነበረ፣ በመለቀቃቸው በጣም ደስተኛ ነን።
የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አዳነ፣
በመሰረቱ መለቀቃቸው መልካም ነገር ነው። የእኛም የሰማያዊ ፓርቲ አባላት እና አመራሮች በዚሁ በአስቸኳይ ጊዜ አዋጁ ሰበብ ተይዘው ሲሰቃዩ ነበር እና መለቀቃቸው መልካም ነገር ነው። ከአጠገባችን ተለይተው ነበር እና መለቀቃቸው መልካም ነገር ነው። እንዳልኩ ቤተሰቦቻቸው መጠየቅ አይችሉም፣ መጠሩ እየተጨነቁ ነበር እና መለቀቃቸው መልካም ነገር ሆኖ፣ ነገር ግን መጀመሪያስ መታሰር ነበረባቸው ወይ? አንዳንድ ጊዜ መንግስት አቋም ግራም ያጋባ ችግሩ የኔ ነው ይልና ሌሎችን ሰዎች ይቀጣል እና ክራይ ተንሳቢነት ከሆነ በእርግጥ የመንግስት ምሰኝነትና ጥፋት ከሆነ የመንግስት ባለስልጣናት መቀጣትም መታሰርም የነበረባቸው እነሱ ናቸው እንጂ ሌላውን ዜጋ እንደዚህ ማሰቃየት ተገቢ አልነበረም ብለን ነው የምናምነው።
ተሐድሶ ተሰጥቶታል እየተባሉ የተሰናበቱት ዜጎች ሁሉ አይደገምም የሚል ካናቴራ ለብሰው ነበር። የስብሰባው መሪ ቃልም ይኸው አይደገምም ይመስላል። የጠቅላይ ሚኒስትሩን መልእክት እንስማ።
የደረሳችሁበትም ድምዳሜ አይደገምም፣ በጭራሽ አይደገምም የሚል ነው። እኔ እንደገባኝ እዚህ ድምዳሜ ውስጥ የደረሳችሁት ህገ መንግስቱ በደም የተጻፈ ህገ መንግስት ነው። በብዙ መስዋዕትነት የተጻፈ ህገ መንግስት ነው። የእያንዳንዱን ብሔር ብሔረሰብም ሆነ የግለሰብ የዜግነት መብት የሚያስከብር ህገ መንግስት ነው። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋራ በሐሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። ስለዚህ የሚከለከለው ነገር ቢኖር በአመጽ፣ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል።
ለመሆኑ ስለዚህ አይደገምም ስለተባለ ቃል ተቃዋሚዎቹ ምን ይላሉ? ከሰማያዊው ፓርቲ ከአቶ የሺዋስ አሰፋ ልነሳ።
በእውነቱ ምኑ እንደማይደገም ግራ ነው የሚያጋባ። እነሱም ራሱ የሚያውቁት አልመሰለኝም ምኑ እንደማይደገም እና ሁለተኛ የኢህአዴግ ባህሪ ሰዎችን እንደዚህ በአጠቃላይ የማስፈራራትና የማሸማቀቅ ልምድ ከዚህ በፊትም በነበሩ እስሮች ላይ አይተነዋል እና በመሰረቱ ምንም ተገቢነት የለውም። ምክንያቱም ሀሳባቸውን ስለገለጹ ነው። አሁን ለምሳሌ የኛ ፓርቲ አባላት ምንም ያጠፉት ነገር የለም፣ ሀሳባቸውን ስለገለጹ ብቻ ነው የታሰሩት። ስለዚህ ሀሳብ መግለጽ ነው አይደገምም ወይ ምኑ ነው? ለእነሱም ግልጽ አይመስለኝም እና ሁልጊዜ ደግሞ ጀነራላይዝ ይደረጋል። ያንዱን ነገር ወስዱና ለሁሉም ያደርጉታል።
ጠቅላይ ሚኒስትሩ ጥያቄ አይኑራችሁ ማለት አይደለም፣ መብታችሁ ነው፣ ማንንም አይነፍጋችሁም፣ በሕገ መንግስት የተረጋገጠ መብታችሁ ነው። ነገር ግን በአመጽ በጉልበትና በሁከት መጠየቅ የሚያስከፍለው ዋጋ አለ ብለው ነበር።
ከዚህ በፊትም እኮ የተጠየቀው በሰላማዊ መንገድ ነው። ለምሳሌ የኛ አባላት የተከሰሱበትን ነገር እዚህ ቀበሌ ላይ ተለጥፎ ስናየው መንግስትን ማጥላላት ይላል። ኦፖዚሽን ሆኖ እንዴት መንግስትን ሊያወድስ ይችላል? ለዛውም ይሄ ሁሉ ድክመት ያለበትን መንግስት፣ ራሱ ድክመቱን ያመነን መንግስት እንዴት ሊያሞካሽ ይችላል? እና እንዳልኩ ፓራዶክስ ነው፣ ተቃርኖ ነው ሁል ጊዜ የሚነገረው። ጥፋቱ የእኛ ነው፣ ይሄ ሊፕ ሰርቪስ በይስሙላ ካልሆነ በስተቀር ጥፋቱ የነሱ ከሆነ መጀመሪያ የተቃዋሚ ፓርቲ አባላት በፍጹም መታሰር አልነበረባቸውም። ሌሎችም ሰላማዊ ዜጎች መታሰር አልነበረባቸውም። እና አስሮ መብትን ነፍጎ እንደገና መስጠት ብጽህና ሊሆን አይችልም፣ ሊያስመሰግንም ምንም አይችልም። ይሄ ተቃውሟችሁን መግለጽ ትችላላችሁ። ተመልከት፣ አሁን ተቃውሟችሁን መግለጽ ትችላላችሁ። እንደገና ደግሞ አይደገምም፣ ምኑም አይደገምም። ተቃውሞውን መግለጽ ድጋሚ ተቃውሟቸውን መግለጽ ከቻሉ እንደገና ምን አመጣው አይደገምም የሚለውን ነገር።
አመፅ፣ ጉልበት፣ ሁከት ሲሉ የጠሯቸው አድራጎቶች አሉ ጠቅላይ ሚኒስትሩ።
በመሰረቱ ከእኛ ፓርቲ አባላት እንጀምርና አመፅን በመጥላት በሰላማዊ መንገድ ለውጥ ይመጣል ብለው የሚታገሉ አባላት ናቸው። በየትኛውም ቦታ ለምሳሌ አቶ ይድነቃቸው ከበደ ከእኔ ጋር ህመምተኛ ልንጠይቅ ሆስፒታል ስንሄድ ነው የተያዘው። ሀሳቡን ስለገለጸ እንጂ ምንም የአመፅ ተግባር ላይ አልተሰማራም። ብሌን መስፍንም እንደዛው፣ መርከቡ ኃይልን እንደዛው፣ አበባካሉም እንደዛው፣ ሁሉም የፓርቲ አባላት ሀሳባቸውም እምነታቸውም እንደዛ አይደለም።
ሌሎቹም የፓርቲዎች መሪዎች በየፓርቲዎቻቸው አባላትና ደጋፊዎች እንደዚሁም በየፓርቲያቸው አቋሞች ላይ ተመሳሳይ ሀሳብ አላቸው። ወደ ኋላ መለሳለሁ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የራሳቸው ፓርቲና የመንግስትም ስህተቶች ያሏቸውን ጉዳዮችም አንስተዋል።
እናንተ በአቋም መግለጫችሁ አይደገምም እንዳላችሁ ሁሉ መንግስትም ገዢው ወይም አስተዳዳሪው ፓርቲ ኦህዴድ ኢህአደግም በፌዴራል ደረጃ ደግሞ ኢህአደግም ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሐድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል።
ወደ ኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ወደ አቶ ሙላቱ ልመለስ።
ቀደም ሲል ክቡር ጠቅላይ ሚኒስትሩ የሰጡት መሪ ቃል ላይ በየደረጃው ያሉት የፓርቲና የመንግስት አካላት ኃላፊዎች ሆነው የህዝብን አቤቱታ ሰላማዊ ጥያቄን ሲያቀርቡላቸው በአግባቡ የሚያስተዳድሩትን ህዝብ አክብሮ ምላሽ ሰጥቶ ቢሆን ኖሮ ይህ ሁሉ ባልደረሰም ነበር እና ስለዚህ መነሻው እኛ የምንለው ቀደም ብሎ ህዝብም ለዚህ ለአመፅ የመብት መደፈር በሚመጣበት ጊዜ ህዝብ ከዛ ገደብ ሊያልፍ የቻለው መልካም አስተዳደር እጦት ነው። ይህንን ክቡር ጠቅላይ ሚኒስትሩ ከአሁን በፊት በፓርላማን ባደረጉት ንግግር ለኢትዮጵያ ህዝብም ባስታወቁት የመልካም አስተዳደር መጥፋት ነው። መልካም አስተዳደር ስብና የጠፋበት ሁሉ ገደቡን የለቀቀበት ሁኔታ ላይ የነበረ ነው። ስለዚህ በአንድ በኩል መንግስት ኃላፊነቱንም ገሸሽ እያደረገ ሌላው ላይም ማላከክም ይፈልጋል። ይህንን ደስ አይለንም፣ እንትንም አንልም፣ ለዚህም የሚያበቃም አይደለም እና ስለዚህ ክቡር ጠቅላይ ሚኒስትሩ ያሉት አይደገምም፣ ከእንግዲህ ወዲህ መብታችሁን እናከብርላቸዋለን፣ ሰላማዊ በሆነ መንገድ ጥያቄ ሲቀርብ እናስተናግዳለን የሚለው አሁንም ምን ያህል በዚህ ላይ ቁርጠኞች እንደሆኑ ነው እኔ ጥያቄ ያለኝ።
እና ምን ያህል ቁርጠኞች ይሆናሉ ብለው ያስባሉ አሁን ያሉት መሪዎች?
ቁርጠኞች መሆን ማለት የህዝብን ጥያቄ መመለስ ነው። ህዝብ የጠየቃቸው ጥያቄዎች አሉ። የዲሞክራሲ ጥያቄ አለ። የሰብአዊ መብት አለመከበር አለ። የህግ የበላይነት አለመኖር አለ። የዜጎች የህገ መንግስታዊ መብት መረገጥ አለ። እነዚህ በሚረገጡበት ጊዜ ይህንን መብት ለማስከበር እንግዲህ በተለያዩ መንገድ ነው። አሁን ለምሳሌ ሰላማዊ በሆነ መንገድ እኔ እስከማውቀው ድረስ ከአሁን በፊት ህዝብ ጥያቄውን እጁን ወደ ላይ በማንሳት ሰላማዊ በሆነ መንገድ ጥያቄውን በየደረጃ ላሉት አካላት በሚያቀርብበት ጊዜ መልስ የሚሆነው የኃይል እርምጃ ነው። የኃይል እርምጃው ትክክል አለመሆኑን ከአሁን በፊት ቀደም ብለን እኛም በፓርቲያችን እና በመድረክ በኩልም ለመንግስት ጥያቄም አቅርበናል፣ ልመና አቅርበናል። በተለያየ መንገድ ይሄ ህዝብን መስማት ያስፈልጋል፣ ህዝብን ቁጭ ብሎ ጥያቄ ምንድነው ብሎ መጠየቅ ያስፈልጋል። ይሄ ከገደብ ካለፈ ችግር ይፈጥራልና ለሀገር ሰላም አይመጣም፣ አንድነትን አመጣም እና ለልማትም ለማንኛውም የሚበጀው መጀመሪያ ሰላም ነው። ሰላምን ለመፍጠር ደግሞ ህዝብን ተቀራርቦ ተወያይቶ ተቃዋሚ ነን ከሚሉት ጋር በጠረጴዛ ክብ ቁጭ ብሎ መወያየት ነው ብለን ስንዘምር ነበር። ይሄ ተቀባይነት አልነበረውም እና አሁንም ቢሆን ህዝብ የሚጠይቀው ጥያቄ አለ። የኃይል እርምጃ ከመውሰድ በየቦታው ሰዎችን ከማሰር የጊዜያዊ አዋጅን ከማወጅ ይልቅስ የህዝብ ጥያቄን ተቀብሎ ሰላማዊ የሆኑ ነገሮችን ሁሉ መፍጠር ይቻላል። ይሄ የማይቻል ነገር የለም። ለውይይት ካልቀረብን ግን የምናደርጋቸው ነገሮች ሁሉ ከንቱ ይሆናሉ ነው የምንለው።
ለመሆኑ የተቃዋሚዎቹ ፓርቲዎች አሁን ባለው ሁኔታ የመተማመናቸው ደረጃ ምን ያህል ነው? በሀገሪቱ ውስጥ እየታየ ያለው ችግር መንግስት እየወሰደ ባለው እርምጃ ይወገዳል የሚል ሐሳብ አላቸው ተቃዋሚዎቹ? የመያዱ ዋና ጸሐፊ አቶ አዳነ ጥላሁን፣
አሁን የተፈጠረውን ችግር እነሱ መታሰርም ሆነ መለቀቅ የሚፈታው አይደለም። በመሰረቱ ኢህአዴግ ስር ነቀል በሆነ ደረጃ ላይ ያለበትን ችግር አልፈታም እና ይሄ የተዳፈነ እሳት እንጂ የእነዚህ ሰዎች መለቀቅ ነገሮችን የሚያበርድ እንዳልሆነ ነው እኛ እንግዲህ ግምት ውስጥ ያስገባ ነው።
ምንድን ነው ይሄ ስር ነቀል የሚሉት እርምጃ? ምን አይነት ስር ነቀል እርምጃ መውሰድ አለበት ብላችሁ?
የፖሊሲ ለውጥ ነው የሚያስፈልገው አቶ ሰለሞን። ይኸውልህ አሁን አማራ ክልልም በለው ኦሮሚያ ክልልም የተነሱ ጥያቄዎች ከድበስ ሰው ታለፉ እንጂ እስካሁን ድረስ የተሰጠ መልስ የለም። በተወሰነ መልኩ አሁን ምንድን ነው ሚኒስትሮችን በመሾምና በመሻር ችግር ፈትቻለሁ የሚል እንትን አይነት ነገር አለ። ጥልቅ ተሃድሶ አድርጌያለሁ ነው የሚባለው። ጥልቅ ተሃድሶ ምን እንዲሆን አሁን በተጨባጭ የታየ ነገር የለም። እነዚህም ሰዎች መጀመሪያውንም በግፍ ነው የታሰሩት። ከዛ ውጭ ግን የነበረውም አሁንም ያለውን የተዳፈነውን እሳት ወይም ደግሞ ችግር ኢህአዴግ እየፈታ አይደለም የሚል አይነት አቋም ነው ያለን እኛ።
ታስረው የነበሩት ሰዎች ስህተት ሰርተናል ማለታቸውን እና የአቋም መግለጫ ማውጣታቸውን ነው የመንግስቱ መገናኛ ብዙሃን የተናገሩት፣ ጠቅላይ ሚኒስትሩም የተናገሩት። ጥልቅ ተሃድሶም ማድረጋቸውን ነው የተናገሩት። እና ምን ማለት ነው ይሄ በእስረኞቹ ወይም በእነዚህ ሰዎች ውስጥ ተካሂዷል የተባለው ጥልቅ ተሃድሶ ምን እንደተደረገላቸው፣ በምን አይነት ተሃድሶ ውስጥ እንዳለፉ በቅርብ ተከታትላችሁ ያወቃችሁት ነገር አለ?
ይሄ እኮ የተለመደ ኢህአዴግ የብልጠት አካሄድ እኮ ነው። ምን ዛሬ እኮ ዛሬ ብቻ መሰለህ እንዴ? እንግዲህ እግዚአብሔር ያሳይ። እስር ቤት የታጎረ ህዝብ ይሄንን አድርግ አለበለዚያ አትፈታም ከተባለ የግድ ለመፈታት ሲል የሚያደርገው እንትን ከልብህም ይሁን ከልብህም ባይሆን እሺ ብለህ ነጻ ለመውጣት የምታደርገው ድርጊት እንጂ ይሄ ከልብህ የተደረገ ንሳ እንዴ? ብዙ ምሳሌዎች በቅንጅት ጊዜ እኮ ይቅርታ ጠይቀናል ተብሎ የተወጣበት ወቅት ነው ያለው። እኔ ለምሳሌ በዛን ሰዓት ጭፍራ ነበር የታሰርኩት እና ምንድን ነው ይቅርታ ጠይቁና ውጡ ነበር የተባለው። ገብቷል? ምንድን ይቅርታ ምን አጥፍተህ ነው የሚል ክርክር ውስጥ ነው የተገባው። ስለዚህ ይሄ የተለመደ ኢህአዴግ ባህሪ ስለሆነ ሆን ተብሎ ለፖለቲካ ፍጆታ የተደረገና እስረኞችም የግድህንን ካላደረጋቸው አትፈቱም ከሚል አንጻር የተፈጸመ ድርጊት እንጂ በትክክል እኔ በጣም እርግጠኛ ሆኜ ነው የምነግርህ እስረኞችም ሙሉ በሙሉ ይሄንን ጥፋት ሰርተናል ብለው አምነውበት እንደማያደርጉት እኔ መቶ በመቶ አምናለሁኝ። ስለዚህ ይህም ደግሞ ጥንቅተ ሌላው ከልምድ እስካሁን ድረስ ከምናውቀው ልምድ የሚሰጠው የኢህአዴግ የፖለቲካው ፖሊሲው በመሬቱ ዙሪያ፣ በዲሞክራሲ ዙሪያ፣ በሁሉም ዙሪያ የኢህአዴግ ፖሊሲዎች በቃ ለኢትዮጵያ ጥሩ ናቸው የሚል አይነት ጠመጫ ወይም ደግሞ ምን ብዬ እንግዲህ ሰውን ሰብኮ የማሳመን ስራ እንጂ በትክክል ዲሞክራሲያዊ በሆነ መልኩ እየተከራከርክበትና እየተማመንክበት የምታሄድበት አይነት ምስም አይደለም። በጣም ይህን እርግጠኛ ሆኜ ነው የምነግርህ። ከልምድም አውቀዋለሁ ከልምድም እየተሰራ ያለው
ዘገባችን ትንታኔዎችን፣ ሌሎችም ተቃዋሚዎችን፣ ተንታኞችን፣ የመንግስትም ባለስልጣናትን አስተያየቶች እየያዘ ይቀጥላል። እናንተም የተከበራችሁ አድማጮች ተሳተፉ፣ አስተያየቶቻችሁን ስጡ። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።